ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምንላችሁ አምሽታችኋል። ዛሬ ጥር 8 2010 ፕሮግራማችን ይዘን ቀርበናል። አዲሱ አበበና
ቆንጂት ታየነን። ኢትዮጵያ የፖለቲካ እስረኛ አላት?
በሺዎች የሚቆጠሩ የፖለቲካ እስረኞች እንደሚገኙ ይታወቃል። የታሰሩትም አመለካከታቸው ከገዢው ቡድን ጋር ባለመጣጣሙና አገዛዙ በጠላትነት ስለፈረጃቸው ብቻ ነው።
የመኢአድ ዋና ጸሐፊን ድምፅ ነው የሰማ ነው።
ግለሰቦቹ የታሰሩትና የተፈረደባቸው የፖለቲካ ፓርቲ አመራር በመሆናቸው፣ ጋዜጠኛ በመሆናቸው፣ አምደኞች በመሆናቸው አይደለም። ለዚህም ነው የፖለቲካ እስረኛ ወይንም ጋዜጠኛና አምደኛ ሐሳቡን በማራመዱ የታሰራኝ በፈጸሙት ወንጀል ነው።
የፖለቲካ መሪዎችንና ሌሎችንም ታሳሪዎች ለመፍታት የደረሰበት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ሲል በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል። ዘገባለን።
ቀደም ሲል የሰማናቸው ከመኢአዱ ዋና ጸሐፊ ተከትለው የሰማናቸው ጠቅላይ አቃቤ ሕጉ ጌታቸው አምባዬ ናቸው። ኢህአዴግ እስረኞችን ለመፍታት እና ማዕከላዊን ለመዝጋት በወሰደው አቋም ወላዋይነትን አሳይቷል ሲሉ የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ባሰሙት ነቀፋ በተያያዘ የደረሰን የምሽቱ አብይ ርዕስ ይሆናል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋዜጣዊ መግለጫ ላይ ያተኮረው ትናንት የጀመርነው ቀጣይ ክፍልም በሁለተኛው አጋማሽ ይቀርባል። ንጉሱ ታምሬ ፕሮግራማችንን ይመራል። አብራችሁ እንድታመሹ እንጋብዛለን። ወደ ዓለም ዜና እንለፍ። አሁን
የኬንያው ተቃዋሚ መሪ ራይላ ኦዲንጋ ከፕሬዚዳንቱ ኡሁሩ ኬንያታ ጋር ድርድር የማይካሄድ ከሆነ በዚህ ጥር ወር የአውሮፓውያኑ ማለት ነው መጨረሻ ራሳቸውን ህዝባዊ ፕሬዚዳንት ብለው ሊያውጁ እንደሆነ በቁርጠኛነት ተናገሩ። ኦዲንጋ ያለፈውን የጥቅምት ወር ድጋሜ ምርጫ ውጤት እንደማይቀበሉ ይታወቃል። ከቪኦኤው ስዋሂሊ አገልግሎት ጋር ብቻ ባካሄዱት ቃለ ምልልስ ኦዲንጋ ቀደም ሲል የሰጡት ማብራሪያ ለማስፈራሪያ ነው የተባለውን አስተባብለው አሁን ቁርጥ ነው ብለዋል። የተቃዋሚው ወገን ከፕሬዚዳንቱ ጋር ሀቅ ላይ የተመሠረተ ውይይት እንደሚሻም ያመለከቱት ኦዲንጋ ስልጣን ላይ መሆን ያለብንም እኛ ነን ብለዋል።
የደቡብ ሱዳኑን መሰረት ያልያዘ ወይም ያልጸና የተኩስ አቁም ስምምነት የሚቆጣጠረው ቡድን በዘንድሮው የገና በዓል ዋዜማ ለደረሰውና 15 ሰዎችን ገድሎ ሌሎች 26 ላቆሰለው ጥቃት ተጠያቂዎቹ ሽምቅ ተዋጊዎቹ ናቸው ሲል አስታውቋል። ቡድኑ ዛሬ ማክሰኞ ይፋ እንዳደረገው ለቀድሞው ምክትል ፕሬዚደንት ሪያክ ማሻር ታማኝ የሆኑት የሽምቅ ተዋጊዎች በቀድሞዋ ዩኒቲ ክልል በምትገኘው ኮች መንደር ውስጥ ባደረሱት በዚህ ጥቃት 3 ህጻናት ከሟቾቹ መካከል እንደነበሩ አመልክቷል። ይህንኑ የሽምቅ ተዋጊዎቹን ጥቃት አንድ የአካባቢው የሽምቅ ተዋጊዎች ጦር አዛዥ አረጋግጦታል። ከሪያክ ማሻር ቡድን አባላት ግን እስካሁን የተሰጠበት ምላሽ የለም።
የቡሩንዲ መንግስት ፕሬዚዳንት ፒየር እንኩሩንዚዛ ከ2020 ዓመተ ምህረት በኋላም ስልጣን ላይ እንዲቆዩ የሚፈቅደውን ጨምሮ በህገ መንግስት ውስጥ ሌሎች አንቀጾችም እንዲታከሉ በቅርቡ ሐሳብ አቅርቧል። መንግስት በዚህ ጉዳይ ላይ ህዝበ ውሳኔው ከመካሄዱ አስቀድሞ ለውጦቹን የሚቃወሙ ሰዎችን እያሰረ መሆኑን የሲቪሉ ማህበረሰብ ቡድኖች አስታውቀዋል። ለቪኦኤ መሐመድ ዩሱፍና ኤሎጌ ከኔዛ ከናይሮቢ የላኩት ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የቡሩንዲ መንግሥት በሕገ መንግሥት ውስጥ አዳዲሱ ለውጦች እንዲደረጉ የቀረበውን ሐሳብ ማንም ሰው መቃወም አይችልም ሲል በይፋ ከልክሏል። ሆኖም የሲቪሉ ማኅበረሰብ ቡድኖች መንግሥት ሬፈረንደሙ ሲካሄድ ድምፅ እንዳይሰጡ ይቀሰቅሳሉ ብሎ የጠረጠራቸውን ሰዎች ኢላማ እያደረገ ነው ሲሉ ከሰዋል። የሲቪል ማኅበረሰቡን አጠናካሪ የተባለውን መድረክ የሚመሩት ቪታል ኢንሽሪማና ህዝቡ የራሱን ምርጫ በነጻነት ማካሄድ አይችልም ይላሉ።
Yeah, so far there is dozens of people, about 60 people were arrested.
እስካሁን ባለው ጊዜ በአገሪቱ ዙሪያ 60 የሚሆኑ ሰዎች ተይዘው ታስረዋል። ይህ ደግሞ ውሳኔ ህዝቡ በነጻነት እንደማይካሄድ ጠቋሚ ነው። ምክንያቱም ህዝቡ ውሳኔውን የሚቃወሙ ሰዎች እየተያዙ የሚታሰሩ ከሆነና የቀረበውን ሐሳብ የሚደግፉ የማይታሰሩ ከሆነ የህዝቡ ውሳኔ ውጤት ትክክለኛ አይሆንም ማለት ነው።
የመንግስቱ ክርክር ለውጦቹ የታቀዱት በሀገሪቱ ላለፉት 2 አመታት የተካሄዱ የፖለቲካ ሁከቶችን ተከትሎ የቡሩንዲን ህጎች ለማጠናከርና ለማሻሻል ሲባል ነው። እንደሚታወቀው በዚያች ሀገር ውስጥ በ2015 እንደ አውሮፓውያን ዘመን አቆጣጠር ሁከቱ የተቀሰቀሰው ፕሬዚደንት ፒየር ክሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ ሲሉ ካስታወቁ በኋላ ነው። ተቃዋሚዎች ህገ መንግስቱ የሚፈቅደው 2 የሥራ ዘመን ብቻ ስለሆነና የቡሩንዲን የእርስ በርስ ጦርነት ያበቃውን የሰላም ስምምነት ስለሚቃረን የቀረበው ሐሳብ ተቀባይነት አይኖረም ነው። የፕሬዝደንቱ ምክትል ቃል አቀባይ ኤለን ዲዮሜድ መንግስት በቀረበው የለውጥ ሐሳብ ላይ ለህዝቡ ትምህርት እየሰጠ ነው ብለዋል። በዚህ ጉዳይ ላይ ማንም ድጋፍ እንዲሰጥ ወይም እንዲቃወም ሌላውን መቀስቀስ ክልክል መሆኑንም ተናግረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፕሬዝደንት ትራምፕ የቀድሞ የዋይት ሃውስ ዋና ስትራቴጂስት ስቲቭ ባነን ዛሬ ምክር ቤት ቀርበው ሲያበቁ ሩሲያ በ2016ቱ የሀገሪቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ እጇ እንዳለበት ወይም እንደሌለበት ምስክርነት እንደሚሰጡ ተገልጿል። ከመባረራቸው በፊት የትራምፕ ዋና ረዳትና ለሰባት ወራትም ከፍተኛ አማካሪ የነበሩት ባነን በዚህ የሚስተር ትራምፕ የምርጫ ዘመቻ ከሩሲያ ጋር ያለውን ግንኙነት በዝግ በሚመረምረው በምክር ቤቱ የደህንነት ኮሚቴ ፊት ቀርበው ነው ምስክርነታቸውን የሚሰጡት። ባነን ዛሬም ለፕሬዝደንት ዶናልድ ትራምፕ ድጋፍ እንዳላቸው ይናገራሉ። ዳሩ ግን የሁለቱ ወዳጅነት የሻከረው ባነን በተደጋጋሚ ስለ ትራምፕ አሉታዊ መሰል ሂስ መሰንዘር ከጀመሩና ይልቁንም በርካታ መገናኛ አውታሮች ያን አስተያየታቸውን መጠቀም ከያዙበት ጊዜ አንስቶ ነው።
የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በመጀመሪያው የቺሌ ጉብኝታቸው ሕፃናት ላይ በካህናት ለደረሰው ወሲባዊ ወከባ ምሕረት ጠየቁ። ይህ የካቶሊካዊት ቤተ ክርስቲያንን ክብር ያጎደፈ የተባለው ቅሌት የማይጠገን ጉዳት እንደሆነና በአቡኑ ጉብኝት ላይም መጥፎ ገጽታ እንዳሳደረ ተነግሯል። ይቅርታ መጠየቅና ጉዳተኞችንም ለመደገፍ አስፈላጊ የሆነውን ጥረት ሁሉ ማድረግ ትክክለኛ እርምጃ እንደሆነ የተናገሩት አባ ፍራንሲስ ይህ አይነቱ አድራጎት ዳግም እንደማይፈጸምም ገልጠዋል። አቡኑ ሳንቲያጎ ውስጥ የቺሊው ፕሬዚዳንትና ሌሎችም ከፍተኛ ባለሥልጣናት በተገኙበት ባሰሙት ንግግር ውስጥ ከዚህ ቀደም በዚሁ የወሲብ ቅሌት ስማቸው የተነሳውንና በዕድሜ ልክ ንስሐና ጸሎት ውስጥ እንዲሆኑ ወይም እንዲታቀቡ የተበየነባቸው ቄስ ፈርናንዶ ካራዲማን በስም አልጠቀሷቸውም። የቄስ ካራዲማ ሰለባዎች ተደጋጋሚ ሮሮና ክስ ለቤተ ክርስቲያን ባለሥልጣናት ሲያቀርቡ ኖረው እንደ አውሮፓ አቆጣጠር በ2010 ጉዳዩን ይፋ ማድረጋቸው አይዘነጋም።
የአፍጋኒስታኑ ታሊባን ቡድን የፖለቲካ ባለስልጣኖችን ወደ ፓኪስታን መላኩ ተነገረ። ዓላማው ለድርድር መሆኑ የተነገረለት ይህ ቡድን መሰረቱ ከካታሩ ቢሮ እንደተነሳ ነው የተገለጸው። በካታሩ ዶሃ ቢሮ የበላይ ኃላፊ በሆኑት ሻሃቡዲን ዲላዋር የሚመራው ይህ ባለ 3 አባላት የታሊባን ልዑካን ቡድን በአሁኑ ሰዓት እስላማባድ ውስጥ እንደሚገኝ የአካባቢው መገናኛ አውታሮች ዛሬ ማክሰኞ ይፋ አድርገዋል። ዋና ከተማዋ ውስጥ የሚገኙ ዲፕሎማሲያዊ ምንጮችም የታሊባን ልዑካን ቡድን አባላት እስላማባድ መግባታቸውን ለቪኦኤ አረጋግጠው የተልዕኳቸውን ምክንያት ግን አላብራሩም። ዛሬ ማክሰኞ በዩናይትድ ስቴትስ የውጭ ጉዳይ ተጠባባቂ ሚኒስትር አሊስ ዌልስ የሚመራ አንድ ቡድን ከፓኪስታን ባለስልጣናት ጋር ያካሄደውን ኦፊሴላዊ ውይይት ማጠናቀቁ ታውቋል። ተጠባባቂ ሚኒስትሯ ዌልስ ፕሬዚደንት ዶናልድ ትራምፕ ለአፍጋኒስታን ሰላምና ደህንነት ያላቸውን እቅድ ከፓኪስታን ባለስልጣናት ጋር አንስተው ተወያይተዋል ሲል አንድ የዩናይትድ ስቴትስ ኤምባሲ መግለጫ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ምሽት ፕሮግራማችን ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁ እንድታመሹ እንጋብዛለን። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። ወደ መጽሔት ክፍለ ጊዜ ዘገባዎች ከማለፋችን አስቀድሞ አድማጮች ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማ።
ሆቴሎች ባለፈው ዓመት በነበረው ግርግር እንዲያውም በመኝታ ይዞታቸው በአማካይ ከ20% በላይ ቅናሽ ማሳየቱን ገልጠው ነበረ። ዘንድሮም የተወሰነ ቅናሽ እንዳለ ሲጠቅሱ ማድረግ ተችሏል። እና እንዲህ ያሉ ነገሮች የቱሪዝም ዘርፉን እየተፈታተኑ ሲሆንም መንግስት ግን በአንጻሩ የተሻለ አፈጻጸም ያየሁበት ወቅት ነው እያሉ እየገለጸች ይ
በንግድና ምጣኔ ሀብት ዝግጅት በኢትዮጵያ የተከሰቱ የጸጥታ ችግሮችና የቱሪዝም ዘርፉን እድገት አስመልክቶ የሪፖርተር ጋዜጣ የንግድና ምጣኔ ሀብት አምድ ከፍተኛ አዘጋጅ ብርሃኑ ፈቃደ ከሰጠው ማብራሪያ እየቀነጨብ ነው ነው። ከሌላ ዝግጅታችን ደግሞ እንውሰድ።
ስልኩ ክፍት በሚሆንበት ጊዜ ለየታወሩ መልእክት ይልካል። ስልኩ የት ነህ አለው መልእክት ይልካል፣ ይቀበላል። ይሄ አልፎ አልፎ ብቅ ጥልቅ የሚሉ ራዲዮ ፍሪኩዌንሲ እነሱ ናቸው ለና መጥፎ የሚባሉ።
ፕሮፌሰር ዮናስ እንዳለገዳ ናቸው። የእጅ ስልክን እና የአንጎል ካንሰርን በተመለከተ ጥያቄዎች ከሰጡት ሙያዊ ማብራሪያ የተወሰደ ነው። ሐኪሙን ይጠይቁ ፕሮግራም ላይ ይቀርባሉ። አሁን የዕለቱ አብይ ርዕስ
ኢህአዴግ እስረኞችን ለመፍታትና ማዕከላዊን ለመዝጋት በወሰደው አቋም ወላዋይነትን አሳይቷል ሲሉ የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ነቅፈዋል። የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት ሀገሪቱን ከገባችበት አጣብቂኝ ለማውጣት የሚያግዝ ነውም ብለዋል። መንግስት በበኩሉ በኢትዮጵያ አንድም የፖለቲካም ሆነ የህሊና እስረኛ የለም ሲል በድጋሚ ገልጿል። መለስካቸው አምሃ ያጠናቀረው ሪፖርት አለ። መለስካቸው ያጠናቀረው ዘገባ ተሰናድቶ እስከሚቀርብ ድረስ ወደ ሌላው ዘገባችን እናልፋለን። የኢትዮጵያ መንግስት የፖለቲካ መሪዎችንና ሌሎችንም ታሳሪዎች ለመፍታት የደረሰበት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ሲል በአዲስ አበባ የዩናይትድ ስቴትስ ኤምባሲ ተናግሯል። ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ ስትጠይቅ፣ የጸረ ሽብር ህጉ አተገባበር ደግሞ እንደሚያሳስባት ስትገልጽ ቆይታለች። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ያወጣውን መግለጫ መነሻ አድርጎ እስክንድር ፍሬው ተከታዩን ዘገባ ልኳል።
የዩናይትድ ስቴትስ ኤምባሲ መግለጫ በተለይ ትናንት በፌዴራል ጠቅላይ ዋና አቃቤ ህግ ጌታቸው አምባዬ የተካሄደውን ጋዜጣዊ ጉባኤ ተከትሎ የመጣ ነው። እስካሁን ባላቸው መረጃ ብቻ ከ500 በላይ ታሳሪዎች እንደሚፈቱ ነው ጠቅላይ ዋና አቃቤ ህጉ የገለጹት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ የመንግስት እርምጃ የሚያበረታታ መሆኑን አስታውቋል። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት የመንግስት ውሳኔ የሚያበረታታ የመጀመሪያ እርምጃ ነው ብለዋል።
Said that this release is a step toward widening political space for all Ethiopians.
የእስረኞቹ መፈታት ለሁሉም ኢትዮጵያውያን የፖለቲካ ምህዳሩን ከማስፋት አንጻር የተወሰደ እርምጃ መሆኑን መንግስት አስታውቋል። ይህ እኛ በጣም የምናበረታታው ነው። የሌሎች ታሳሪዎች ጉዳይም እየታየ መሆኑንና ወደፊት የተጨማሪ ሰዎችን መፈታት በተመለከተም ይፋ የሚደረግ መረጃ እንደሚኖር ከመንግስት መግለጫ ተረድተናል። እናም ይህ የሚያበረታታ የመጀመሪያ እርምጃ መሆኑን ነው እየተናገርን ያለ ነው።
ጉዳያቸው እየታየ ያለ ወይም የሚታይ ሌሎች ታሳሪዎች ሁኔታም በተመሳሳይ መንፈስ እንደሚስተናገድ ኤምባሲው ተስፋውን ገልጿል። በምን አይነት ተመሳሳይ መንፈስ ማለታቸው እንደሆነ የጠየኳቸው ቃል አቀባዩ ተከታዩን መልሰዋል።
የሁሉም ታሳሪዎች ጉዳይ የኢትዮጵያን የዲሞክራሲ ሂደት ማፋጠንን ዓላማ ባደረገ አግባብ መታየት እንዳለበት በእርግጠኝነት እናምንበታለን። ይህንና የፖለቲካ ምህዳሩን የማስፋቱ ጉዳይ መንግስት በቅርቡ የተናገረው ነው። እናም ሁሉም እርምጃዎች ከነኚህ ሁኔታዎች ጋር በተያያዘ ሊያስገኙ ከሚችሉት ጠቀሜታ አንጻር እንደሚታዩ ተስፋ እናደርጋለን።
ዩናይትድ ስቴትስ የኢትዮጵያ መንግስት የፖለቲካ ምህዳሩን እንዲያሰፋ በተለያዩ አጋጣሚዎች ስትጠይቅ ቆይታለች። በተለይ የጸረ ሽብር ህጉ አተገባበር እንደሚያሳስባት የገለጸችባቸው አጋጣሚዎች አሉ። ባለፈው ህዳር መጨረሻ ስለዚህ የጠየቅኳቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር በዚህ ህግ ምክንያት የታሰሩ የፖለቲካ ሰዎችና ጋዜጠኞች ጉዳይ በደንብ መታየት እንዳለበት ነበር ያብራሩት።
And people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights.
ይበልጡኑ ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሐሳባቸውን ከመግለጻቸው ጋር በተያያዘ በስር ላይ የሚገኙ ሰዎችን በተመለከተ የነኚህ ሰዎች ጉዳይ በደንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ህጉን ፖለቲካዊ እንቅስቃሴዎችን ለማቀዛቀዝ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን ወቅት እናበረታታለን።
የኢትዮጵያ መንግስት ባለስልጣናት በሰጡት መግለጫ የ528 ሰዎች ክስ ተቋርጦ በነገው ለት እንደሚፈቱ ተቆመዋል። በቀጣይ ሂደት ደግሞ በይቅርታ የሚፈቱ እንደሚኖሩ ተቀሰዋል። ነገ እንደሚፈቱ ከመጠበቁት መካከለም ሆነ በሂደት የይቅርታው ርምጃ ተጠቃሚ ከመሆኑት ውስጥ ምን ያህሉ የፖለቲካ ፓርቲ መሪዎችና አባላት እንደሆኑ ግን አልተገለጸም። አሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለምሽቱ አብይ ርዕስ የያዝነው ዘገባ ላይ ነው አሁን የምናልፈው። ኢህአዴግ እስረኞችን ለመፍታትና ማዕከላዊን ለመዝጋት በወሰደው አቋም ወላዋይነትን አሳይቷል ሲሉ የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ነቅፈዋል። የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት ሀገሪቱን ከገባችበት አጣብቂኝ ለማውጣት የሚያግዝ ነው ብለዋል። መንግስት በበኩሉ በኢትዮጵያ አንድም የፖለቲካም ሆነ የህሊና እስረኛ የለም ሲል በድጋሚ ገልጿል። መለስካቸው አምሃ ያጠናቀረው ዘገባ አለ።
ሁለቱ ፓርቲዎች ዛሬ ረፋዱ ላይ በመያድ ጽፈት ቤት በሰጡት ጋዜጣዊ መግለጫ ላይ ያሰራጩት ጽሑፍ በሀገራችን የሚታየውን ቀውስ ለማርገብ መፍትሄው ከቃላት ያለፈ ተጨባጭ እርምጃ መውሰድ ብቻ ነው የሚል ርዕስ ያለው ነው። መግለጫው እንደሚያወሳው ኢህአዴግ በሀገሪቱ ውስጥ የፖለቲካ እስረኞች እንዳሉ አምኗል ሲል የገዢው ግንባር የሥራ አስፈጻሚ ኮሚቴ የታህሳስ 25 ቀን 2010 ያወጣውን መግለጫ ይጠቅሳል። ይህ የሆነው ሀገሪቱ በቀውስ ውስጥ በመዘፈቋና ቀውሱም የመጣው በኢህአዴግ አምባገነናዊ አስተዳደር ምክንያት እንደሆነ ያስረዳል። ይሁንና እስረኞችን ለመፍታትና ማዕከላዊ የተሰኘውን የስቃይ ምርመራ ማካሄጃ እስር ቤት ኢህአዴግ እዘጋለሁ ማለቱን የመያድና የሰማያዊ ፓርቲ መግለጫ ያመሰግናል። ዝቅ ብሎ ግን ገዢው ግንባር የገባውን ይህን ቃል በተግባር ባለመትርጎሙ ነቀፋውን ይሰነዝራል። መግለጫውን በንባብ ያሰሙት የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ነበሩ።
ኢህአዴግ እስረኞች ይፈታሉ፣ ማዕከላዊ ይዘጋል ብሎ በተናገረ በቀናት ልዩነት ይህንን አቋሙን በተደጋጋሚ እንደቀያየረና ውስን እስረኞችን እንደፈታ በሬዲዮና በቴሌቪዥን መግለጫ ቢሰጥም እስረኞችን ለመፍታት መስፈርት ማስቀመጡ ሲታይ ያገዛዙ ሰለባ የሆኑ ታሳሪዎችን በሙሉ ላለመፍታት እያቅማማ ስለመሆኑ አመላካች ነው። በተለይ የጸረ ሽብር ህጉን ተገና አድርጎ ሰላማዊ ዜጎችን አርበኞች ግንቦት ሰባት፣ ኦነግ፣ ኦብነግ ወዘተ የሚል ታፔላ እየለጠፈ በግፍ ያሰራቸውን የአገሪቱን የቁርጥ ቀን ልጆች ሳይፈታ ስለ ብሔራዊ መግባባት ማውሳቱ ሚዛን የሚደፋ አይደለም።
መኢአድና ሰማያዊ ፓርቲ ይህን ብቻ አይደለም የሚጠይቁት። ሀገሪቱ ገብታበታለች ካሉት ቀውስ እንድትወጣ የፖለቲካ እስረኞች ሁሉ አለምንም ቅድመ ሁኔታ መፈታት እንዳለባቸውም ይጠይቃሉ። አቶ አዳነ ጥላሁን፣
በሀገራችን ውስጥ በሺዎች የሚቆጠሩ የፖለቲካ እስረኞች እንደሚገኙ ይታወቃል። የታሰሩትም አመለካከታቸው ከገዢው ቡድን ጋር ባለመጣጣሙና አገዛዙ በጠላትነት ስለፈረጃቸው ብቻ ነው። ስለሆነም የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት ሀገሪቱም አሁን ካለችበት ሁለንተናዊ አጣብቂኝ በማውጣትና ተቀራርቦ በመወያየት ረገድ የሚያግዝ መሆኑ በቅድሚያ ሊታወቅ ይገባል። በተረፈ ህዝቡ በተደጋጋሚ እንደሚጠይቀው ሀገሪቱ በአንድ ርዕዮተ ዓለም በአንድ መሪ ፓርቲ የምትመራበት ጉዞ ለአንድና ለመጨረሻ ጊዜ ማብቃት አለበት። አሁን እንደምናየው የኢትዮጵያ ህዝብ የአምባገነኖችን ቀንበር የሚሸከምበት ጫንቃ የለውም። የአንድ አውራ ፓርቲነትና የበላይነትን ለማመቻቸት የተደነገጉት አፋኝ ህግጋትና እነርሱን ለማስፈጸም የተመሰረቱ ተቋማትን መፍረስ ይኖርባቸዋል።
ገዢው ግንባር ኢህአዴግም ሀገሪቱ በአሁኑ ጊዜ ቀውስ እንደገጠማት፣ ከባድ አጣብቂኝ ውስጥ እንደምትገኝ በሚያወጣቸው መግለጫዎችም ሆነ በታላላቅ ባለሥልጣኖቹ አንደበት ጭምር ሲነገር ይደመጣል። ይሁንና በቀውሱ ምንጮች ምንነት ሁለቱ ወገኖች ጨርሶ አይስማሙም። የፖለቲካ እስረኞች በሚለው አገላለጽና ትርጉም ልዩነቱ ግልጽ ነው። በትናንትናው ዕለት በጽህፈት ቤታቸው ጋዜጣዊ መግለጫ የሰጡት ጠቅላይ አቃቢ ሕጉ አቶ ጌታቸው አምባዬ የፖለቲካ እስረኞችን በተመለከተ መንግስት ያለውን አቋም ሲገልጹ ያለውን ልዩነት አሳይተዋል። የኢህአዴግን መግለጫ በማስታወስ ጭምር
አንድ ነገር መወሰድ ያለበት ግልጽም መሆን ያለበት በተሰጠው መግለጫ ግለሰቦች ባላቸው ፖለቲካ ይተሳትፎ የፖለቲካ ፓርቲ አመራር ወይም አባል ሊሆኑ ይችላሉ። ባላቸው ፖለቲካ ይተሳትፎ ነገር ግን እስካሁን ድረስ ባለው የህግ ማስከበር ሂደት ውስጥ የፖለቲካ እስረኛ የሚባል እንደሌለ ግልጽ መሆን መቻል አለበት። የግለሰቦች ፖለቲካ ይተሳትፎ ወይም የሙያ ስምሪት የፖለቲካ አመራር ሊያደርግ ይችላል። የሙያ ስምሪት ከሄድን ጋዜጠኛ ሊያደርግ ይችላል። የሙያ ስምሪት ከሄድን አምደኛ ሊያደርግ ይችላል። ነገር ግን ግለሰቦቹ የታሰሩትና የተፈረደባቸው የፖለቲካ ፓርቲ አመራር በመሆናቸው፣ ጋዜጠኛ በመሆናቸው፣ አምደኞች በመሆናቸው አይደለም። ለዚህም ነው የፖለቲካ እስረኛ ወይንም ጋዜጠኛና አምደኛ ሐሳቡን በማራመዱ የታሰረ አይን የለም እንላለን። በፈጸሙት ወንጀል ነው።
መያድና ሰማያዊ ፓርቲ በመግለጫቸው እንዳብራሩት ከሆነ አሁን ያለው ስርዓት አምባገነናዊ ነው። ይህ ስርዓት የሚለወጠውም በገዢው ፓርቲ ብቻ አይደለም ይላሉ አቶ አዳነ ጥላሁን።
የእኛ ራዕይ በሀገራችን ውስጥ የግፍና የአድሎ ስርዓት አክትሞ የሕግ የበላይነት ሰፍኖ ሰብአዊና ዲሞክራሲያዊ መብቶች ተከብረው የሁሉም ዜጎች የግልና የጋራ መብት ተረጋግጦ በሁሉም ባለድርሻዎች ሙሉ ተሳትፎ የዳበረ ሕገ መንግስታዊ ስርዓት እውን ማድረግ ነው። ይህን ለማድረግም አሁን ከሰፈነው አምባገነናዊ አገዛዝ በመላቀቅ ዲሞክራሲያዊ ስርዓት ለመገንባት ይቻል ዘንድ ሰላማዊ ሽግግር ያስፈልጋል። ይህ ሽግግርም የችግር ዋና ምንጭ በሆነው በኢህአዴግ ብቻ ሊመራ አይችልም። ሁሉም ባለድርሻዎች የዚህ ሂደት ውጤት ባለቤት ሊሆኑ ይገባል።
በተሰጠው ጋዜጣዊ መግለጫ ላይ ከተገኙት የሁለቱ ፓርቲዎች አመራር አባላት አንዱ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ እንደገለጹትና በጽሑፍ መግለጫው ላይም እንደተመለከተው ይህ መግለጫ የተዘጋጀው በመላው ኢትዮጵያ አንድነት ድርጅት በሰማያዊ ፓርቲና በኢትዮጵያ ህዝብ የጋራ ትግል ሸንጎ ነው። መግለጫው ሸንጎ በተመሠረተበት በዩናይትድ ስቴትስም በዚህ ዕለት እንደሚሰጥ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ያለፈው ዓመት 2016 ዓመተ ምህረት ለ12ኛ ዓመት በዓለም ደረጃ ነጻነት ያሽቆለቆለበት ጊዜ እንደነበር ፍሪደም ሃውስ ባወጣው ዓመታዊ ዘገባ ገልጧል። ጠበብት ቻይና፣ ሩሲያና ሰሜን ኮሪያ የዓለም መረጋጋትን አደጋ ላይ ይጥላሉ ይላሉ። ላቲን አሜሪካንና አፍሪካን በመሳሰሉት አካባቢዎች ግን የመሻሻል ምልክት እንዳለ ዘገባው መጥቀሱን የአሜሪካ ድምፅ ራዲዮ ዘጋቢ ኤልዛቤት ቼርኖች ባጠናቀረችው ዘገባ አውስታለች። አዳነች ፍሳዬ ታቀርበዋለች።
ፍሪደም ሃውስ ያወጣው ዓመታዊ ዘገባ ዲሞክራሲ ከመላ ጎደል በሁሉም የዓለም ማዕዘናት እያሽቆለቆለና ጥቃት እየደረሰበት ነው ይላል። ፍሪደም ሃውስ በዓለም ደረጃ ስለ ዲሞክራሲና ስለ ሰብአዊ መብቶች ሁኔታ የሚከታተል ተቋም መሆኑ ይታወቃል። በተቋሙ የሚሰሩት ምሁር አርች ፑዲንግተን ያብራራሉ።
For the 12th consecutive year, freedom was on the decline across the globe.
ነጻነት በዓለም ደረጃ በተከታታይ ለ12ኛ ዓመት አሽቆልቁሏል። ይህን ስንልም በ2017 ዓመተ ምህረትም ብዙ ሀገሮች ነጻነትን አስመልክቶ ከመሻሻል ይልቅ ማሽቆልቆል ታይቶባቸዋል።
እነዚህ ሀገሮች ዩናይትድ ስቴትስንም ያቅፋሉ። ሩሲያ ባለፈው ዓመት በተካሄደው ምርጫ ጣልቃ ገብታለች በሚለው ክስ ላይ የሚካሄደው ምርመራ የአሜሪካን የዲሞክራሲ ተምሳሌትነትን አዳክሟል። በአውሮፓ ዙሪያ በሚካሄዱት ምርጫዎች ሩሲያ የምታካሄደው የተሳሳተ ኢንፎርሜሽን ዘመቻም በዓለም ደረጃ ያለውን የዲሞክራሲ ይዘትን አዳክሟል ይላል የፍሪደም ሃውስ ዓመታዊ ዘገባ። ቻይናን በመሳሰሉት ሀገሮች ጭቆናና ሳንሱር መባባሳቸውን፣ ቻይናን ብንወስድ በሺ ጂንፒንግ አመራር ስር ተባብሷል ይላል ዘገባው። የፍሪደም ሃውስ ዘገባ ነጻ አይደሉም ካላቸው ሀገሮች መካከል በፖለቲካዊ መብት አያያዝና የሕዝብን መብት ባለማክበር በጣም ዝቅተኛ ነጥብ ያገኙ 12 ሀገሮች ሶሪያ፣ ደቡብ ሱዳን፣ ኤርትራ፣ ሰሜን ኮሪያ፣ ቱርክሜኒስታን፣ ኢኳቶሪያል ጊኒ፣ ሳውዲ አረቢያ፣ ኡዝቤክስታን፣ ሶማሊያ፣ ሱዳን፣ ማዕከላዊ አፍሪቃና ሊቢያ ናቸው። የሮሂንጋ ሙስሊሞች ራሄን ከተባለው የሚያንማር ግዛት ወደ ባንግላዴሽ ሞግረፍ የሰብአዊ ቀውስ መባባስን ያመለክታል። ዩናይትድ ስቴትስ የምትገኝባቸው ሀገሮች በዘር ማጽዳት ዘመቻ ደረጃ ያዩታል። በሌላ በኩል ደግሞ የዚምባብዌ ፕሬዚደንት ሮበርት ሙጋቤ ከስልጣን መሰናበት ለሀገሪቱ ፖለቲካዊ መጻኢ ዕድል ቁጥብነት ያልተለየው ብሩህ ተስፋ እንደሚታያቸው ጠበብቱ ተናግረዋል። አሁንም ፑዲንግተን
Zimbabwe declined in our scores for 2017 but this was largely due to
Zimbabwe በዘገባችን የዲሞክራሲ ሁኔታ ባልተሻሻለባቸው ሀገሮች ውስጥ የተፈረጀችው ፕሬዝዳንት ሙጋቤ ከስልጣን የወረዱት ዲሞክራሲያዊ ባልሆነ መንገድ ተገፍተው ስለሆነና የተተኩትም ዲሞክራሲያዊ ባልሆነ መንገድ በመሆኑ ነው። ስለሆነም ለውጥ ለማድረግና ሁኔታዎችን ለቀቅ ለማድረግ በመጪው ዓመት ደግሞ ዲሞክራሲያዊ ለውጥ ለማምጣት የተገባው ቃል ይፈጸማል የሚል ተስፋ አለን።
በደቡብና በማዕከላዊ ላቲን አሜሪካ በሜክሲኮም ጭምር መሻሻሉ ታይቷል። ሜክሲኮ በያዝነው ዓመት አዲስ ፕሬዝዳንት ትመርጣለች። በኢራቅና አፍጋኒስታን ጦርነት እየተካሄደ ቢሆንም በያዝነው ዓመት በሁለቱም አገሮች የሚካሄዱት ምርጫዎች ወደ ሲቪላዊ መንግስት የሚያመሩ ምልክቶች ያሳዩ እንደሆነ እየተከታተሉ መሆናቸውን የፍሪደም ሃውስ ጠበብ ተናግረዋል። በደቡብ ኮሪያና በታይዋንም የፖለቲካዊ ለውጥ እንዳለ ጠበብቱ አመላክተዋል። የዜናና የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። ወደ ቀጣዩ ወደ ሁለተኛው ክፍል ከመዞራችን በፊት አዲሱ ይህ ዜማ የማን እንደሆን የገመትክ ወይም የጠረጠርክ ይመስለኛል። ምን ይሻልህ ይሆን? ምልክት እየሰጠው ነው።
ዝነኛው ነፍሱን ይማር
እና ምንድን ነው የሚለው? ምን ይሻልሃል? አረ ምን ይሻለኛል? ቆየት ያለው የጥላሁን ገሰሰ ዜማ ነበር ያደመጣችሁት። ፕሮግራማችን ይቀጥላል። አድማጮች በ19 በ22ና በ25 ሜትር ባንድ ላይ ነው የምንገኘው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አሁን ወደ ሁለተኛው አጋማሽ እንሻገራለን።
የኤርትራ ፕሬዝደንት ጋዜጣዊ መግለጫ ላይ ያተኮረው ዘገባ ነው።
የግብጽና የተባበሩት አረብ ኤምሬቶች ወታደሮች ኤርትራ ገብተዋል ተብሎ የተሰራጨውን ዘገባ ፕሬዝዳንት ኢሳያስ አፈወርቂ ሐሰት ሲሉ አስተባበሉ። ፕሬዝዳንቱ ከትናንት በስቲያ እሁድ ለጋዜጠኞች በሰጡት መግለጫ በአፍሪካ ቀንድ አካባቢ የቱርክ ወታደራዊ መስፋፋት ምቾት እንደማይሰጣቸው ያመለከቱ ሲሆን በሱዳንና በኤርትራ መካከል ያለው ግንኙነቶችንም አውስተዋል። ኢትዮጵያ ውስጥ ለሚታየው አለመረጋጋት ምክንያቱ የሕገ መንግሥቱ አንቀጽ 39 ነው ያሉት የኤርትራው ፕሬዝዳንት ሀገሪቱ ውስጥ ለሚስተዋለው የጎሳና የብሔር ሲሉ ለጠሯቸው ግጭቶችና አለመረጋጋት ተጠያቂው ህወሓት ነው ማለታቸው በትናንት ምሽት ስርጭታችን ተዘግቧል። ፕሬዝዳንቱ በሌሎች አካባቢያዊ ጉዳዮች ላይም ያነሷቸው ነጥቦች አስመልክቶ አስመራ የሚገኘው ሪፖርተራችን ብርሃነ በርሃ ከሶሎሞን አባተ ጋር አጠር አድርገው የተነጋገሩበትን እንዳልነው ትላንት ጀምረናል፣ ዛሬ ይጠቃለላል።
እሁድ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ንግግር አድርገው ነበረ። ምንድን ነበር ዋና ዋና ጭብጥ ፍሬ ሀሳብ የንግግራቸው?
በአራት ጉዳዮች ላይ አተኩረው ነው ቃለ መጠይቁን ያካሄዱት። ዋናው ጉዳይ የግብጽና የኤምራት አረብ ሳዋ በተባለ አካባቢ የወታደር ጦር ሰፈር እንደከፈቱ የሚገልጽና ሱዳን ደግሞ የኤርትራ የሚያዋስነው ድንበሩን እንደዘጋ አስመልክቶ የተሰጠ መረጃ ሲሆን፣ ሌላው ደግሞ ቱርክ በሱዳን ውስጥ በሶማሌና በሱዳን ውስጥ በተለይ በሱዳን ሀዋኪን በተባለ ቦታ ላይ ወታደራዊ ጦር ሰፈር ለመክፈት ማሰቧን በሚመለከት ጉዳይ ላይ ሲሆን፣ ሌላው ደግሞ የኢትዮጵያ ያለው የፖለቲካ ሁኔታ አስመልክቶና የመጪው እድል የዚህ አካባቢ የአፍሪቃ ቀንድና የቀይ ባህር አካባቢን አስመልክቶ ምን ይመስላል የሚለውን ጉዳይ ላይ እና ስለ አፈታቱ እና ስለ ጉዳዩ አስመልክተው ነው የሰጡት።
ከሱዳን እንነሳና ምንድን ነው ያሉት? በሱዳንና በኤርትራ መካከል ያለውን ግንኙነት አስመልክቶ
ሱዳን አብ ቀጣዊ ግጭት ምስ ኤርትራ መጥታ ቀጣዊ ግጭት ከጠጡ ነዚ ሐሰት እዚ አሚኑ ወይ ከአምኖ ደልዩ ናይ
እንግዲህ የግብፅና የኢምራት አረብ ሳዋ በተባለ አካባቢ ሰራዊት እንደገባ አልጀዚራ የተባለ የቴሌቪዥን ጣቢያ የተላለፈ ወሬን ቀጥሎ በሌሎችም የተለያዩ የመገናኛ ዘርፎች የተለቀቀ ዜና ነበረ እና ይሄ ዋና ዓላማ የዚህ ዜና በዚህ ከዚህ በፊት የሚሰጠው የነበረው ስለ ኤርትራ የተዛባ ዜና የእሱ ቀጣይ እንደሆነና ሱዳን ከኤርትራ ጋር ወደ ግጭት ለማስገባትና ነገሮችን ከመስመር ውጪ በማውጣት በአካባቢው ብጥብጥ ለመፍጠር እንደሆነ ነው የገለጹት ፕሬዚደንቱ።
የዜናው ምንጭ ማን ነው? አልጀዚራ ብቻ ነው ወይስ ሌላ ከአካባቢው የተገለጸ ከኤርትራ ውስጥም ይሁን ከሱዳን ውስጥ የተገለጸ የመረጃ ምንጭ አለ?
እንግዲህ እንደ ፕሬዚደንቱ ገለጻ የአልጀዚራ የቴሌቪዥን ጣቢያ ከአዲስ አበባ ከኢትዮጵያ የሚተላለፍ እሱ እንደገለጸው ነው መረጃው። ከዛ ነው የተገኘው እንጂ ከሁለቱ መንግስታት እስካሁን የተገኘ ነገር እንደሌለ ነው። ግን መረጃው እንደዛ ብሎ በአልጀዚራ ከተላለፈ በኋላ ሌሎች የዜና መደብሮችም አልጀዚራን ጠቅሰው ጉዳዩን በተለያየ ጊዜ ሲያሰራጩት እንደነበረ ነው።
ግብጽና የተባበሩት አረብ ኤሚሬቶች ግን ወታደር አስገብተዋል ወይስ አላስገቡም? ስለዚህ ጉዳይ ተናግረዋል ፕሬዚደንቱ? ከሱዳንና ከኤርትራ ግንኙነት ሌላ
እንግዲህ ምንድን ነው ያሉት? የአልጀዚራ የተሰራጨው ዜና የግብጽ ወታደሮችና የኤሚራት አረብ ወታደሮች በታንክና ጦር መሳሪያ የታጀበ ሳዋ በተባለ የኤርትራ መሬት ላይ እንደገቡ ነው እንግዲህ ዜናው የተላለፈው እና ይሄ ደግሞ ትክክል እንዳልሆነና ባጭሩ ኤርትራ ውስጥ የሆነ የውጭ ጉዳይ ጣልቃ ገብነት የሌላ ወታደር የግብጽ የሚሆን የኤሚራት አረብ ሰራዊት እንዳሌለ ይሄ ደግሞ ሆን ተብሎ ኤርትራን ለማስወንጀልና ከዚህ በፊት የሚደረገው የነበረውን ስለ ኤርትራ መጥፎ ወሬ እሱን ለማናፈስ የተሰራጨ ዜና እንደሆነ ነው ፕሬዚደንቱ የጠቀሱት።
ስለዚህ የሁለቱም ሀገሮች ጦር ሰራዊት መግባታቸውን አስተባብለዋል ፕሬዚደንቱ ማለት ነው? ልክ እንዳልሆነ ነው የተናገሩት?
ወደ ኤርትራ መግባታቸውን አስተባብለዋል።
ወደ ኤርትራ አልገባም ማንም የውጭ ጦር ነው የሚሉት?
አልገቡም።
እስቲ ወደ ሁለተኛው ጉዳይ ደግሞ እንሂድና የቱርክ መንግስት በቅርቡ ሶማሊያ ላይ አንድ ግዙፍ ወታደራዊ መደብ መክፈቱ ይታወቃል። አሁን ደግሞ እዚያው ከኤርትራ ጋር በቀጥታ በምትዋሰነው ሱዳን ውስጥ ሌላ መደብ መክፈቱ ነው የተሰማው አሁን እንደገለጽክልኝ። በዚህ ጉዳይ ላይስ ምንድን ነው የፕሬዚደንቱ አቋም?
እንታዩ ክሳብ ክንዲዚ አብ ሶማል አብ ሱዳን አብ ተፈላለየ ከባቢታት ወታደራዊ ህላዊ ከተጋፈ ያደል ይዝና የሱዳን
እንግዲህ ቱርክ በሶማሊያና ባላት በተጨማሪ በስዋኪል ወታደሮች የማስፈር አላማ እንዳላት ለተነገረው ዜና ሲገልጹ ከዚህ ቀደም የተለያዩ ሀገሮች እና የተለያዩ ወታደራዊ ኃይሎች የአፍሪካ የሰላም አስከባሪ ኃይልም ሳይቀር በሶማሊያ ገብተው አልሸባብን ለማጥፋትም ይሁን ሶማሊያን ነጻ ለማድረግና ሰላም ለማድረግ እንዳልቻሉና አሁን ደግሞ ቱርክ የወሰደችው እርምጃ ሶማሌ ላይ ስህተት እንደሆነ በማስረዳት ቱርክ በሱዳን ወታደራዊ መደብር ለመክፈት ማሰቧን በተመለከተ መልእክቱ በተጨባጭ እስኪታወቅ ድረስ አስቀድሞ ይህ ነው ብሎ ለመናገር እንደማይቻል ጠቅሰው ከዜናና ከፕሮፓጋንዳ ውጪ ግን ሌላ ጥቅም እንደሌለው የራሳቸውን አስተያየት ከሰጡ በኋላ ከዚህ ባለፈ ግን ጉዳዩ ወደ ሌላ ነገር የሚሄድ ከሆነ አስጊነቱን ግምት ውስጥ በማስገባት ኤርትራ ይህን ጉዳይ ችላ ብላ እንደማታየው ነው ፕሬዚደንቱ የገለጹት።
ወደ ሌላ ነገር ሲሉ ምን ማለታቸው ነው? ያብራሩት ነገር አለ?
ሌላ አላማ ያለው ሆኖ እስካሁን በተጨባጭ ይሄ ነው ብሎ መናገር ስለማይቻል አስቀድሞ እንዲህ ብሎ መናገር ባይቻልም ጉዳዩ ግን በቀጣይነት ከኤርትራ ጋር የግንኙነት ያለውና ሌላ አላማ ኤርትራ ላይ የሚያስከትል መሆኑን ከታየ ግን ኤርትራ ይህን ጉዳይ ችላ ብላ እንደማታየውና ለምን እንደመጡን ለመጠየቅ እንደምትገደድ ነው ፕሬዚደንቱ የገለጹት።
መቼም የሱዳኑ ነገር አዲስ ዜና ቢሆንም ሶማሊያ ውስጥ ግን ቱርክ ግዙፍ የሆነ ወታደራዊ መደብ መክፈቷ የሚታወቅ ነው። ከቱርክ ከራሱ ውጪ ቱርክ በዓለም ዙሪያ ካሏት ወታደራዊ መደቦች እጅግ ግዙፍ ሆኖ የሚባለው ነው ሶማሊያ ውስጥ ባለፈው ዓመት የተከፈተው። ይሄንን በተመለከተ የተናገሩት ነገር አለ? አቋማቸው ምንድን ነው ፕሬዚደንት ኢሳያስ?
ይህን የተመለከቱ እንግዲህ የተለያዩ መላምቶችና የተለያዩ ትንተናዎች እንደሚሰጡት የኦቶማን ቱርክን ግዛት ለማስፋፋት ነው የሚል አንዳንድ ተንታኞች የሚናገሩ ዜና አለ። ይሄ ግን ከግምት ውስጥ የማይገባ ዜና ነው እና ዋናው ዓላማው ያው እንግዲህ ቱርክ ከሌሎች አያላን ሀገሮች ጋር በመስማማት ያላትን ቦታ የማስፋፋት ዓላማ ግምት ውስጥ ያስገባ አይነት አካሄዳ በሚመስል መልክ የሄደች እንደሆነ ነው ፕሬዚደንቱ የገለጡት።
እና ተቃውሞ አላቸው የቱርክ ወታደራዊ መደብ ሶማሊያ ውስጥ በመከፈቱ?
አዎ፣ በሶማሊያም ውስጥ መከፈቱም በጣም አልተቀበሉትም። በጣም መሆን የማይገባው ብለው ነው የጠቀሱት። ምክንያቱም ከዚህ በፊት የተለያዩ ሰራዊቶች የአቃቢ አፍሪካ፣ አቃቢ ኢትዮጵያ፣ የሱዳን፣ የኬንያና የተለያዩ የዩጋንዳ ወታደሮች ሶማሊያ ውስጥ ገብተው ምንም የፈየዱት ስላሌለ ቱርክም አሁን ከሱ ተምራ መግባት አልነበረባትም። የቱርክ አሁን መግባትም ምን ቅም አይሰጠውም። ሶማሊያውያን የራሳቸውን ችግር በራሳቸው መፍታት እንጂ ከሌላ አገር በተወካይነት በመጡ ሰራዊቶች እና ወኪሎች እንደማይፈታ ነው ፕሬዚደንቱ አጥብቀው የተናገሩት።
የኤርትራው ፕሬዚደንት ኢሳያስ አፈወርቂ የሰጡትን ጋዜጣዊ መግለጫ በተመለከተ ሰሎሞን አባተ ከኤርትራው ዘጋቢያችን ብርሃነ በረሃ ጋር ያደረገውን ቃለ ምልልስ ነበር የሰማችሁት። ሁለቱንም እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሐኪሞን ጠይቁ።
ሐኪሞን ይጠይቁ ለምሽቱ ለአብዛኛዎቻችን በዕለት ተዕለቱ ሕይወታችን በእጅጉ የሚያስፈልገንንና ፈጽሞ የማይለየንን አንድ መገልገያ ጋር ተዛምዶ የሚነሳ የጤና ነክ ጥያቄ ነው የያዘው። ከአንድ ሁነኛ መደምደሚያ ላይ ያልተደረሰበት ነገር ግን በተለያዩ ጊዜዎች የተካሄዱ ጥናቶች ደጋግመው የተመለከቱትን ርዕስ አስመልክቶ በቅርቡ የወጣ አዲስ ጥናት ነው ዳግም መነጋገሪያ ያደረገው። ጉዳዩን የመገልገያ መሳሪያው የእጅ ስልክ፣ የባለሙያ ማብራሪያ የጋበዘው የጤና ጉዳይ ደግሞ የአንጎል ካንሰር ነው። ሙያዊ ትንታኔውን የሚሰጡን እዚህ ዩናይትድ ስቴትስ ታዋቂው የሕክምናና የምርምር ተቋም ሜዮ ክሊኒክ የነርቭና የአእምሮ ሐኪም የሆኑት የዘወትር ተባባሪያችን ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ።
የሕይወታችን አንድ አካል ሊሆን የተቃረበ የእጅ ስልክ ጉዳይ ዛሬም አነጋጋሪ ሆኖ ብቅ ብሏል። ሕይወትን የማሳመሩን የመጥቀሙን ያህል አደጋ ይኖረው ይሆን ወይ? ይልቁንም ደግሞ የአንጎል ካንሰር ያስነሳ ይሆን ወይ የሚለው ጥያቄ ድጋሚ መጥቷል። ዝርዝር ነገሮችን እናነሳለን። ዶክተር ዮናስ በጥቅሉን ጀምር፣ በእርግጥ ሊያሳስበን ይገባ ይሆን?
ሊያሳስበን ይገባል በተለያዩ ምክንያቶች። ነገር ግን የአንጎል ካንሰር ያመጣል የሚለውን ለመደምደም የሚያስችል በቂ መረጃ የለም። ለምሳሌ ያክል ብዙ የካንሰር ጥናቶች ላንድማርክ ኦብዘርቬሽንስ እንደው ትልልቅ ትኩረት የሰጡት ሂሮሺማ እና ናጋሳኪ ቦምብ ከተደረገ በኋላ የአንጎል ካንሰር ወዲያውኑ ሁለት ዓመት ሶስት ዓመት በኋላ ሲያዩት ብዙ ለውጥ አልነበረውም። ግን ከሰላሳ አርባ ዓመት በኋላ በጣም በከፍተኛ መጠን ነው የጨመረው የአንጎል ካንሰር። ይህም የሚያስረዳህ የአንጎል ካንሰር ከአንዳንድ የተለዩት በስተቀር በአብዛኛው ጊዜ ይፈጃል። ይሄ ራዲዮ ፍሪኩዌንሲው አንጎል ላይ ተጽዕኖ ካደረገ ካንሰርም ካመጣ ጊዜ ይፈጃል። ግን አንዳንድ በእርግጥ አልፎ አልፎ ሪፖርቶች አሉ።
ቅርብ ጊዜ ትኩስ ዜና ላይ የመጣ አወዛጋቢ ይልቁንም በዩናይት ስቴትስ መንግስት የተጠና አንድ ጥናት የለም ጨርሶ መሰረት የለውም የሚል አለ። ምናልባትም እስከዛሬ ያለውን ምልከታ ሳያስቀይር አይቀርም የሚል ደግሞ በሌላ ወገን የሳይንስ ሰዎች የተከራከሩበት ያለው ከሁለት እስከ ሶስት በመቶ የአንጎል ካንሰር የመጋለጥ እድል ከፍ ያደርጋል የሚል ሀሳብ መምጣቱ ነው። በአይጦች ላይ የተደረገ ነው። የጥናቱን ጫፍ ለአድማጮች ለማስያዝ ለዘጠኝ ሰዓታት በቀን ከእጅ ስልክ ለሚመጣው የራዲዮ ፍሪኩዌንሲ እንዲጋለጡ ተደርገው ሰባት ቀናት ከሳምንቱ ከሁለት እስከ ሶስት ዓመት በተከታታይ እነኚህ የአይጥ ዝርያዎች እንዲጋለጡ የተደረገበት ሁኔታ የጥናት የተሰራበትና ይሄን የተባለ ጥናት የማየት እድል ገጥሞት ይሆን ዶክተር ዮናስ?
ይሄ ብዙ በአይጦች ላይ ተጠናል። ከራዲዮ ፍሪኩዌንሲ በሚመለከት ይሄኛው የትኛው እንደሆነ አላውቀውም። ነገር ግን በአይጦች ላይ የተደረገ ጥናት በእርግጥ አንዳንድ ምልክቶች አሉ። የተለያየ በሽታ አይጦች ላይ የማስታወስ ችግር፣ ሀሳብን ፈጥኖ ማካሄድ አለመቻል ችግር፣ የተለያዩ ነገሮች በአይጦች ላይ የታዩ አሉ። አይጥ ላይ ብቻ ሳይሆን ንቦችም ላይ እንደዚሁ የተለያዩ ጥናቶች ተደርጎ ብዙ አይነት ችግር እንደሚያመጣ ታይቷል። ግን ያው ዋናው ነገር እንግዲህ ይሄ ከአይጥ ወደ ሰው ጋር ለመውሰድ ግኝቱን እሱ እንግዲህ ጊዜ ይፈጃል። እሱ በሚመለከት ሙሉ ለሙሉ ማለት አይቻልም። ነገር ግን ምንም በማወላዳ መልክ ማስረጃው የታየው በተለይ ይሄ ሪፕሮዳክቲቭ ኦርጋንስ
የስነ ተዋልዶ አካላት
በተለይ ይሄ የወንድ የዘር ፍሬ እሱ ላይ ፍጥነቱንም ሆነ ቁጥሩን እንደሚቀንስ እሱ በቂ ማስረጃ አለ። ስለዚህ ነው አሁን አንዳንድ እኮ ማስጠንቀቂያዎች አሉ። ራቅ አድርገህ በተለይ ኪስ ውስጥ ማድረግ አይገባም የሚል አለ። ደግሞ አንዳንድ ሪፖርቶች አሉ ወጣቶች ምንም የካንሰር ጂን የሌላቸው የጡት ካንሰር ጂን የሌላቸው ነገር ግን በሰፊው ሪፖርት የሆነ አንድ የታወቀ ኬዝ አንዲት የሀያ አንድ አመት ወጣት የቻይና ትውልድ የሆነች አሜሪካዊ ቴሌፎኗን የጡት መያዣዋ ስር የማድረግ አመል አለ። እዛ ውስጥ አድርጋ እሱን ይዛ እያወራች ምን እያለች ትሄዳለች እና ከዛ በኋላ እንደዚሁ የጡት ካንሰር በእሷ ላይ ሊታይ ቻለ። እንደገና ሌላም እንደዚሁ የጡት ካንሰር በሌላ ሴት ላይ እንደዚህ ታያለ እና አንዳንድ እንዲህ የታዩ ነገሮች አሉ። ዋናው ትልቁ ጥናት የሚካሄደው ዩኒቨርሲቲ ኦፍ ፒትስበርግ ኤንቫይሮንመንታል ኦንኮሎጂ ሴንተር እነሱ ባደረጉት ጥናት ዘዴ አድርገዋል። ለምሳሌ ይሄ ሬዲዮ ፍሪኩዌንሲው በሚሰራጭበት ጊዜ አንተ ስልክ ይዘህ ስልኩ በሚሰራጭበት ጊዜ እንዴት አድርገው ያንን በቀለማት በቀይ፣ በቢጫ፣ በአረንጓዴ አድርገው ምን ያክል ድረስ ይሰራጫል የሚለውን ለማየት ችለዋል። እና ይሄ ከሀያ ዓመት በላይ ሰላሳ ዓመት በላይ የሆናቸው ሰዎች ስልክ ይዘው በሚናገሩበት ጊዜ ራዲዮ ፍሪኩዌንሲው ጆሮና በግራ በኩል ካለ ሆነ የግራ አይን ነገር ግን ከአስራ አምስት ዓመት በታች የሆኑት ህጻናት ስልክ ይዘው በሚያወሩ ጊዜ ይሄ ራዲዮ ፍሪኩዌንሲው በግራ በኩል ከሆነ ስልኩን የያዙት እስከ በቀኝ በኩል ያለውንም የፊት፣ የአይን፣ የአንጎል ክፍል እንደሚሸፍን ይሄ በተለያዩ ቀለማት አድርገው ነው ያጠኑት። እና ይሄ አንዱ የጥናቱን ዘዴ ማውጣቱ ነው። ይህንን የአጠናን ብልሃት አውጥተዋል። ያንን የቀለም ዘዴ በመጠቀም ብዙ ማሉ። ከዛ በኋላ እንግዲህ ያው በእርግጥ መጀመሪያ ግንኙነት ማሳየት አለበት። ከዛ በኋላ ሀ ለን ፈጠረ የሚለውን ለማሳየት ደግሞ ሌላ ጥናት ያስፈልጋል። እና ብዙ አጠራጣሪ ነገሮች አሉ። ስለዚህ ቢያንስ ግን ሪፕሮዳክቲቭ ሄልዝ የወንድ ዘርን በሚመለከት ብዙ ማስረጃ አለ።
ወገብ አካባቢ መያዝ፣ ኪስ ውስጥ ማስቀመጥ፣ ረጅም ጊዜ አብሮት መሆንን የሚመለከቱ ናቸው እንጂ ስልኩን መጠቀሙ አይደለም አሁን እያሉ ነው ያሉት።
በተለይ ስልኩ ክፍት በሚሆንበት ጊዜ ለየታወሩ መልእክት ይልካል። ስልኩ የት ነህ አለው እና ሁሌ መልእክት ይልካል ይቀበላል። ይሄ አልፎ አልፎ ብቅ ጥልቅ የሚሉ ራዲዮ ፍሪኩዌንሲ እነሱ ናቸው ለጤና መጥፎ የሚባሉት እንጂ ለምሳሌ ኮንቲኒየስ የሆነ ዌቭ ስለተከመናም ይጠቀማል ኮንቲኒየስ ወይ ግን ብቅ ጥልቅ የሚል መልእክት ራዲዮ ፍሪኩዌንሲ ለና ጥሩ ላይሆን ይችላል። ስለዚህ ምንድነው የሚሉት ለምሳሌ ኪስ ውስጥ ማድረግ ካለበት አንድ ሰው ኤርፕሌን ሞድ ላይ ማድረግ አለባችሁ። ምክንያቱም ከዚህ ከየታወሩ ጋራ ሺ ጊዜ በሚቀባበልበት ጊዜ ስልኩ ያኔ ነው ፍሪኩዌንሲው አደገኛ ፍሪኩዌንሲ ሊሆን የሚችለው ነው። በነገራችን ላይ ሴልፎን ላይ እኮ ማስጠንቀቂያ አለ። ሴቲንግ ብትገባ ሉላ
ልክ ነው።
ሴቲንግ ገብተህ ጀነራል የሚለው ከሄድ ከጀነራል ቀጥሎ አባውት የሚለው ጋር ሄድ።
አሁን እሱ ጋር ነው ያለሁት።
ከዛ ስክሮል ዳውን ስታደርግ ሊጋል የሚላለ ከዛ መጨረሻ ላይ ራዲዮ ፍሪኩዌንሲ ኤክስፖዠር የሚለውን ስታይ እኮ አርቃችሁ አስቀምጡ የሚል ማስጠንቀቂያ ያለን። ይሄ እኮ በደንብ አንዳንድ መረጃ ስላለ ነው።
ልክ ነው። 5 ሚሊሜትር ያህል ከወገብ አካባቢ ከሰውነት ራቅ ማድረግ አስፈላጊነትን፣ ምን ያህል የኤሌክትሪክ ኃይል እንደሚያመነጭ ትክክለኛ አጠቃቀም በሆነ ጊዜ ችግር እንደማይፈጥር ገልጻል እንዳሉት። እንዲህ ያሉ ብዙዎችን የሚመለከቱ ከ5 ቢሊዮን በላይ የዓለም ሕዝብ የእጅ ስልክ ተጠቃሚ የሆነበት ጉዳይ ሲነሳ ከባዶ ሽብር በተጨባጭ ወደሚታወቁት ነገሮች የትኞቹ በእርግጥ ያሳስባሉ፣ ምን አይነት ተጨባጭ ጥንቃቄዎችስ ማድረግ ያስፈልጋል የሚለውን ለማሳየት ነውና ይሄ የሚባለው የራዲዮ ፍሪኩዌንሲ ወይም የራዲዮ ሞገድ ኃይል ምንድን ነው?
እኔንም ሀሳብ ገባኝ።
የት ነው የምታስቀምጪው ደግሞ ስልክሽ?
እኔንን ምናንስ ምን አስነገረኝ። ነገር ግን ሴቶች እህቶቼን ጡት ማስያዣ ውስጥ ምናስቀምጥ ካለን
አናስቀምጥ፣
አርቀን እናስቀምጥ።
አራርቁን ደግሞ
እናንተም አዲሱ ሀሳብ ግብት ብለዋል።
በጣም እንዴ ስልኩን እንደ ለምሳሌ
በጣም ጥሩ መረጃ ነው። እንደ ወትሮ ፕሮፌሰር ዮናስ እንዳለገዳ ለአድማጮቻችን ለእኛም ትልቅ የሙያዊ ማብራሪያና ምክር ነው የሚሰጡትና እናመሰግናለን። ማብራሪያቸው አላበቃም፣ በመጪው ሳምንት ይቀጥላል። አሁን ወደ ንግድና ህብረተሰብ ዝግጅት እንለፍ።
በዛሬው ንግድና ምጣኔ ሀብት የኢትዮጵያን ቱሪዝም ኢንዱስትሪ በተመለከተ የሚያቀርብ ወይም የተቀናበረ ዘገባ አለን። የባህልና ቱሪዝም ሚኒስቴር ባለስልጣናት ለህዝብ ተወካዮች ምክር ቤት ባቀረቡት የሥራ አፈጻጸም ዘገባ የቱሪዝም ኢንዱስትሪ እድገት ማሳየቱንና ባለፉት 6 ወራት ብቻ 1.8 ቢሊዮን ዶላር መገኘቱን ሲገልጡ የአስጎብኚ ድርጅቶችና ሆቴሎች በሀገሪቱ የተከሰቱ የጸጥታ ችግሮችና የመሠረተ ልማት ፈተናዎች ገቢያቸውን እንደቀነሱ ያስረዳሉ። ሄኖክ ሰማግዜር የሪፖርተር ጋዜጣ የንግድና ምጣኔ ሀብት አምድ ከፍተኛ አዘጋጅ ብርሃኑ ፈቃደን አነጋግሯል።
ከበጀት ዓመቱ የ6 ወር አፈጻጸሙን የዘርፉን የተመለከተ ሪፖርት ነው የቀረበው። ሚኒስትሯ ዶክተር ሂሩት እንደገለጹት ከሚሰጋው ይልቅ የተሻለ አፈጻጸም ታይቶበታል የሚል ነው። በገንዘብ ረገድም በመጡት ቱሪስቶች ረገድም ያስቀመጧቸው ቁጥሮች አሉ። ለምሳሌ በዚህ ዓመት በ6 ወራት ውስጥ ከ1.8 ቢሊዮን ዶላር በላይ ቱሪዝም ገቢ እንደተገኘ 450,000 ወይም 400,000 በላይ ቱሪስቶችም ሀገሪቱን እንደጎበኙ ጠቅሰዋል። እንግዲህ እንደምታውቀው በዋናነት የቱሪዝም ከፍተኛ ቱሪስቶች የሚስተናገዱበት ወቅት የሚባለው ከዚህ ከጥር ወር ጀምሮ ያለው ጊዜ ነው። ከዛ በፊት ያለው በተለይ ከመስከረም ወር በፊት ጀምሮ ያለው ጊዜ ዝቅተኛ የቱሪስት ቁጥር የሚስተናገድበት ወይም ብዙም ቱሪስት የማይመጣበት ጊዜ ተብሎ ይወሰዳል። ይህ ሆኖ ሳለም እንግዲህ በመጀመሪያውና በሁለተኛው ሩብ ዓመት የተመዘገበው ውጤት ላቅ ያለ ነው ብለው ይህንን ለፓርላማ አባላት ሲናገሩ እንግዲህ አድምጠናል።
እንግዲህ በስራው የተሰማሩ ሰዎችንም ስናነጋግራቸው ነበር። እናንተም እንደዚሁ ከዚህ በፊትም ቱሪዝም ዘርፉ በተለይ በሀገሪቱ የተቀሰቀሱ ህዝባዊ እንቅስቃሴዎች፣ ተቃውሞዎችን ተከትሎ የአስቸኳይ ጊዜ አዋጁን መታወጅ ተከትሎ ከዛም ባለፈ ደግሞ የተለያዩ የውጭ ሀገራት መንግስታት የጉዞ ማስጠንቀቂያ ማውጣታቸው ሁሉ ይታወሳል እና ይሄ የቱሪዝም ዘርፉ ላይ ከባድ ጫና እንደሚያሳድር ነው ሲገለጽ የነበረው። ግን ቁጥሩን ስንመለከት በጣም ብዙ ሰው እየመጣ እንደሆነ ነው የገለጹት። እንዴት ነው ይሄን የሚያሰሉት አሃዙ?
እሱ ላይ ነው እንግዲህ ብዙ ትንሽ ግራም ያጋቡ ነገሮችን የምታየው። የተደበላለቁ ነገሮች አሉ ማለት በእርግጠኝነት ቱሪስቱ የሚመጣበት መጠን ቁጥሩንና እዚህ ሀገር በቆይታው ያጠፋዋል ተብሎ የሚታሰበው የገንዘብ ዝቅተኛ የገንዘብ መጠን አለ። ይህና የመጣው ቱሪስት ቁጥር አባስተ ስታስቀምጠው ከሚገለጸው በመንግስት ከሚገለጸው ቁጥር ጋር ትንሽ የሚራራቅ አሃዝ ታገኛለህ። ግን በሌላ አንጻር ደግሞ ምን አለ፣ በቱሪዝም ዘርፍ ውስጥ የኢትዮጵያ አየር መንገድ ገቢም አብሮ የሚጠቀስ በመሆኑ ይህ ነው እንግዲህ አንዳንድ ጊዜ ቁጥሩን በጣም ከሚጠበቀው በላይ አጋኖት እንደሆነ የሚታሰበው። ስለዚህ የቱሪዝም ገቢ የሚሰላባቸው ዘዴዎች ትንሽ ምንም ኢንቨስቲጌት ማድረግ ወይም እንደዚህ መከታተልና መረዳት ያለብን ይመስለናል። ምክንያቱም የኢትዮጵያ አየር መንገድ ገቢ በተለይ የዚህ ከትራንዚተሮች ከሚያጓጉዛቸው ሰዎች የሚገኘው ገቢ፣ የትኬት ገቢ፣ የተሳፋሪዎች ትኬት፣ እንደዚህ የካርጎ ገቢ፣ እንደዚህ የመሳሰሉ በርካታ ገቢዎች ስላሉ ስፔሲፊካሊ የኢትዮጵያ አየር መንገድ ገቢ እና የቱሪዝም በሀገሪቱን ለመጎብኘት ለመዝናናት በሀገር የተለያዩ ቅርሶችን ተዘዋውረው ለማየት እና ለስብሰባ የሚመጡ ሰዎች በትክክልም እዚህ ሀገር ውስጥ በቆዩባቸው ጊዜያት በነበራቸው ቆይታ ያጠፉትን የገንዘብ መጠን ቀምረ ስታስቀምጠው በጣም የተጋነነ ቁጥር፣ በተለይ የኢትዮጵያ አየር መንገድ እና የቱሪስቶቹ በኢትዮጵያ የነበራቸው ቆይታ ተዳምሮ ሲመጣ ከፍተኛ ቁጥር ሊሰጥ እንደሚችል የታመነ ነው። ከዚህ አኳያ አሻሚነት ያለው የገቢ መጠን ሲገለጽ የምንሰማው ከዚህ አኳያ ይመስለኛል።
እሱንም እንዴት እንደሚሰላ ስናጠያይቅ ነበረ። በተለይ ከኢትዮጵያ አየር መንገድ ሰዎች ለአንድም ቀን ለሁለት ቀንም የሚመጡት ለጉብኝት ብለው የሰጡት ቁጥር ካለ ከእሱ ጋር እየተያያዘ ቁጥሩ በጣም እየሰፋ እንደሆነ እየገለጹ ነው ያሉት። በአንጻሩ ደግሞ ገቢያችንን ኪሳችንን እኛንን የምናውቀው በአንዳንድ በሆቴልና በቱሪዝም በማስጎብኘት ስራ ላይ የተሰማሩ ሰዎች ከገቢያቸው በአንድ አምስተኛ መቀነሱን ይናገራሉ።
የአስጎብኚዎች ድርጅት ብቻም ሳይሆን በተለይ ባለፈው ዓመት በነበረው ግርግር ምክንያት አሁን እንኳን ጋብ ብለዋል፣ ሰዎችም እየመጡልን ነው የሚል መግለጫ ይሰጣሉ። ግን እኛ ያነጋገርናቸው ሰዎች ደግሞ በአንጻሩ የተለየ ምልከታ አላቸው። ለምሳሌ ላሊበላ በዓመት ከ80,000 በላይ ጎብኚዎች እንዳሉት ይታሰባል። ማለት አሃዞች ይህንን ይናገራሉ። በአሁኑ ወቅት ግን ይህ ቁጥር እየወረደ እስከ 40,000-30,000 ድረስ እንደሆነ ነው የሚያነጋገርናቸው የአስጎብኚ ድርጅት ያላቸው ሰዎች የገለጹ። በአንዳንድ ቦታ ደግሞ ከሚታሰበው በላይ ከፍተኛ ቁጥር አለ የሚል መረጃም ከባህልና ቱሪዝም ሚኒስቴር እና ከአንዳንዶቹ የአካባቢ አስጎብኚዎች ሲገለጽ ትሰማለህ። በሌላ አንጻር ደግሞ ቱሪስቱ እዚህ ሀገር ያለውን ቆይታ የሚፈታተኑ የጸጥታው ጉዳይ ብቻም ሳይሆን እዚህ ከመጣም በኋላ ያሉት የመስተንግዶ ችግሮች በተለይ በአስጎብኚ ድርጅቶች እና በአካባቢ አስጎብኚ እነዚህ ሎካል ጋይድስ በሚባሉት መካከል ባለ የዋጋ አተማመን በሚጠየቅ እያንዳንዱ ቱሪስት በሚያልፍባቸው አካባቢዎች የተጋነነ ዋጋ ይጠየቃል በሚል ምክንያት የቆይታ ጊዜያቸውም ሲያጥር እንደሚታይ ታዝበናል። በተደረጉ አንዳንድ ውይይቶች ላይ ተሳትፈን ይህንን ነገር ለመረዳት ችለናል። የአካባቢ አስጎብኚዎች ቱሪስቱ ባለፈባቸው አካባቢዎች ላይ መክፈል ያለበትን እንዲከፍል ይጠይቃሉ። ለምሳሌ ላሊበላ አካባቢ 10 ውቅር አብያተ ክርስቲያናት እንዳሉ ይታወቃል። እንግዲህ 10ሩንም የሚጎበኝ አንድ ቱሪስት በትንሹ $50 እንዲከፍል ይጠበቅበታል። ይሄ እንግዲህ በስቷል፣ ተጋኗል፣ አግባብ አይደለም ብለው ደግሞ የአስጎብኝ ድርጅቶች ሲወቅሱ ትሰማለህ። ይህ ብቻም አይደለም፣ በየአካባቢው ይዘን በሄድን ቁጥር ለማይከፈልባቸውም ነገሮች እንዲሁ ብቻ የአካባቢ አስጎብኚ ስለተባሉ ብቻ ወይም በተደራጅተው የገቢ ምንጭ ስላደረጉት ብቻ እንደ ኮቴ ክፍያ አይነት የሚጠይቁናሉ በማለት ቅሬታ እና ስሞታ ሲያቀርቡም ታዝበናል። እና እንዲህ ያሉት ነገሮችም ቱሪስቶቹ በአንድ አካባቢ ላይ ሊኖራቸው የሚችለውን ቆይታ ያሳጥረዋል። ይህ ሲሆን አሁንም ገቢው ላይ ዞሮ ዞሮ ኢምፓክት ማምጣቱ አይቀርም እና የዚህ የገቢ ስሌቱ ላይ ትንሽ አጠቃጣቂ ነገሮች እንዳሉት ከተለያየ አቅጣጫ መገንዘብ ይቻላል። ቅድም ያነሳው ሌላው ሆቴሎች ባለፈው ዓመት በነበረው ግርግር እንዲያውም በመኝታ ይዞታቸው በአማካይ ከ20% በላይ ቅናሽ ማሳየቱን ገልጸው ነበረ። ዘንድሮም የተወሰነ ቅናሽ እንዳለ ሲጠቅሱ ማድረግ ተችሏል እና
እንዲህ ያሉ ነገሮች የቱሪዝም ዘርፉን እየተፈታተኑ ሲሆንም መንግስት ግን በአንጻሩ የተሻለ አፈጻጸም ያየሁበት ወቅት ነው እያለ እየገለጸ ይገኛል።
በጣም ነው የማመሰግነው። እንግዲህ ሁኔታውን እየተከታተልን ተጨማሪ ዘገባ የምናቀርብበት ይሆናል። ብርሃኑ ፈቃደ የሪፖርተር ጋዜጣ የንግድና ምጣኔ ሀብት ከፍተኛ አዘጋጅ ነው። ለሰጠህን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ከእናንተ ከአድማጮች ያገኘናቸው አስተያየቶች አሉ። ለሰዓቱ የተመረጡትን ነው።
አሎ ቢዎች፣ በቅድሚያ ከበረ ሰላምታ አቀርባለሁ። እንደምን አላችሁ? ሰላምና ጤና ለእናንተ እንዲሆን እመኛለሁ። የፕሮፌሰር ማርያም ጸጋን ሞት ጉዳይ አንስታችሁ ምሁራንን አቅርባችሁ ስታነጋግሩ ስላዳመጥኩ ነው። መቼም ሞት አይቀርም፣ ሁሉም ሰው ይሞታል። ግን ምን ይደረግ፣ ሁሉን እኩል ያደርጋል ሞት። ፕሮፌሰር ደማርያም ጸጋ ያበረከቱት ነገር እጅግ በጣም ብዙ ነው። ያው በምሁራን ባልደረቦቻቸው ግን ተገልጿል። ነገር ግን ከሁሉም የሚበልጠው ወደ መጨረሻው ወደ ጥሮታ ዘመንም ልበለው አሁን በቅርብ ጊዜ ጎንደር ውስጥ የሪፈራል ሆስፒታል ለማቋቋም እጅግ በጣም ብዙ ጥረት አድርገዋል፣ ብዙ ደክመዋል። ለምን ቢባል በትምህርት ቤቱ የጎንደር ሕክምና ሳይንስ ኮሌጅ ብዙ ጊዜ የትምህርት ከትምህርት ጋር የተያያዘ ስለሆነ ጤና ጥበቃ በውል አያውቀውም። ህብረተሰቡ እየተገለገለ አልነበረም፣ ሰርቪስ አልነበረውም ህብረተሰቡ። ስለዚህ ከወሎ ከጎጃም አንዳንዴ ከጎንደር ያው የትምህርት ቤት ስለሆነ ወላጆችም ይመጣል ልጆቻቸውን ለመጎብኘት። ሪፈራል ሆስፒታል ነው፣ ከትግራይም ከየትም ከሱዳንም ሳይቀር ይመጣል ለመታየት። ስለዚህ ሪፈራል ሆስፒታል ብዙ ደክመዋለኝ። የአባይ ልጅ ውሃ ጠማ ነው እና እንጃ ጥረቱ ይሳካ ይሳካ አላውቅም፣ ግን ያደረጉት ጥረት ከፍተኛ እንደነበረ ነው እንግዲህ የሚገለጸው። ለሁሉም ነፍስ ይማር፣ ቅርስ ጥለውልን እንዲሄዱ ልንረሳቸው የማይገባ ትልቅ አባት ናቸው፣ ትልቅ ምሁር ናቸው። አመሰግናል ብዬዋቸው።
ውድ ቮይስ ኦፍ አሜሪካዎች እንደምን አላችሁ? በመቀጠልም የወያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡት መግለጫ ላይ አስተያየቴን ለመስጠት ነው። መቼም ወያኔ በየጊዜ ስልቱን በመቀያየር ህዝቡን ማታለል የተለመደ ነው። በወሬ ሳይሆን ይህ ሀቅ ነው። ወያኔ የዘላለም ዓለም በወንበር ላይ ተቀምጦ የዘላለም ዓለም ወንበሩን እና የስልጣን ዘመኑን ለማራዘም የምትኝ ያለበት ጉዳይ ነው። ይህ አይጠቅምም። ቀዳማዊ ኃይለ ሥላሴ እንደ ዛሬ ወያኔ በስልጣን ላይ የምትኝ ብሎ ነበሩ። በመጨረሻ ምሳቸውና ካቢኔያቸውን ይዘው ጠፋ። የወያኔ ድል ፋንታም ይህ ነው። የወያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የራሳቸውን ክትቶ ወደ ደርግ ጣታቸውን ይቀስራሉ። ስለ ማዕከላዊ መዘጋት በተናገሩበት ወቅት በእኔ እምነት ማዕከላዊ ተዘጋ አልተዘጋ ለህዝቡ ለውጥ የለውም። ህዝቡ ቀና ብሎ መሄድ አልቻለም። ለሰባት አመታት የፈጸማቸው ጭፍጨፋ ከሂትለር በላይ ነው። ወርደው ወደ ፍርድ መቅረብ አለባቸው። ኢትዮጵያና ህዝቦቿን ለዘላለም አምላክ ይጠብቅ። ጸጋዬ ወልደ ያሶ ከተባበሩት አረብ ኤምሬቶች።
ሄላው ቪዎች እንዴት ናችሁ? ደጉ ይባላል ስሜ። አቶ ሰለሞን ቃለ ምልልስ ከኤርትራ ሰው ጋር ባደረገው ላይ አስተያየት ሊሰጥ ነው የደወልኩኝ። እንደ ግን ለምንድን ነው እነዚህ መሪዎች የሚዋሹን እና ተቃራኒ ትርጉም ያለ ነገር የሚነግሩን? አሁን አቶ ኢሳያስ እድሜ ከሰላሳ አመት በላይ የሆንን እኮ ሁሉ እናውቃለን። ያቺ እስከ መገንጠል የምትባለው ለምን እንደገባች ሻቢያ ልሂድ ስላለ ኦኔግም ያን ልሂድ ስላለ እንግዲህ ሻቢያ ለመሄድ ስለወሰነች ሄደች እና እነ ኦኔጎች ምናምን እስከ ብለው አፈጻጸም አለው እኮ ሌሎች ክልሎች እሺ የሚሉ ከሆነ ስትስማሙ የሚል የማረጋጊያ ነገር ነው ነው ነፍስ ይማርና የሞቱ ጠቅላይ ሚኒስትር መግለጫ የሰጡት ለማረጋጋት ነው። እምቢ ብሉ እኮ ያን እንደገና ተመልሶ ጫካ ሊገቡ ነበር እና አፈጻጸሙን ማየት ነው።
አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ እንድትልኩልን እንጋብዛለን።
ፕሮግራማችንም በዚሁ ያገባደድን ነው። ከኛ ጋር ስለቆያችሁ እናመሰግናለን። የምሽቱ አስተናጋጆቻችሁ አዲሱ አበበና
ቆንጂት ታየነን። በምሽቱ ፕሮግራሟ እናዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን።
ደህና ደሩ።
ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል።